ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀመረ። ጤና ይስጥልን፣ እንደምናምሽታችኋል የተከበራችሁ አድማጮቻችን። ዕለቱ አርብ መስከረም 9 2012 ዓ ም ፕሮግራሞቻችንን ይዘንላችሁ ቀርበናል። ምሽቱን የምናስተናግዳችሁ ቆንጂት ታዬና
አዳነች ፍስሐዬ ነን። ለምሽቱ ያሉንን መሰናዶዎች እናስተዋውቅ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዑካን በአዋሳ።
በዚህ አጋጣሚ የደቡብ ብሔር ብሔረሰቦች እና ሕዝቦች ክልል የሚመሰገን ስራ ጀምሯል። በዚህ አጋጣሚ ልናመሰግን እንወዳለን።
የቀደሙት አቶ ሰይፉ አለማየሁ የማህበረ ቅዱሳን ጽሕፈት ቤት ኃላፊ ሁለተኛው
በፍጥነት እርምጃ የምንወስድባቸው ጉዳዮች ይኖራሉ። ለምሳሌ ቅድም እንዳነሳችሁት የወደሙ ቤተ ክርስቲያኖችን የማቋቋም ጉዳይ በጋራ እንሰራለን። በእኛ በኩል የሚያስፈልገው ድጋፍ እናደርጋለን። ወረዲ ዞኑ ጀምሮታል። ይህንንም እኛ እናግዛለን።
ቀደም ብሎ የሰማችኋቸው አቶ ሰይፉ አለማየሁ የማህበረ ቅዱሳን ጽሕፈት ቤት ኃላፊ ናቸው። ድጋሚ ነው የሰማናቸው። ሁለተኛው የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውን ነው ድምጻቸውን የሰማነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ሌሎችም በርከት ያሉ ዘገባዎች አሉን። ብርሃን ኃይሉ ፕሮግራሙን ትመራለች። መልካም ምሽት። ወደ ዜና እንለፍ። በአባይ ወንዝ ላይ ተለዋጭ ድልድይ ለማስጀመር የሚያስችል መሰረተ ድንጋይ ዛሬ በባህር ዳር ከተማ ውስጥ ተተከለ። በሥነ ሥርዓቱ ላይ ተገኝተው ድንጋዩን ያኖሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። ዝርዝሩን አስቴር ምስጋናው ልካለች።
በአባይ ወንዝ ላይ ለመጀመሪያ ጊዜ ድልድይ የተገነባው ከ400 ዓመታት በፊት ነበር። በባህር ዳር ከተማ የተገነባው ድልድይ ደግሞ 55 ዓመታትን ወደ ኋላ ያስቆጥራል። ዛሬ በአባይ ወንዝ ላይ 10ኛ ድልድይ ለመገንባት የመሰረት ድንጋይ ተጥሏል። በዚህ ወቅት ምክትል ጠቅላይ ሚኒስትር ደመቀ መኮንን እንደተናገሩት በዚህ ዓመት አግላይ ግንቦችን እያፈረስን የአንድነት ድልድይ እንገነባለን ባልነው መሰረት ይህ ድልድይ በኢትዮጵያ አንድነት የሚገነባ ተምሳሌት መሆኑን ተናግረዋል።
ይህ ድልድይ ለባህር ዳሮች ብቻ ሳይሆን የኢትዮጵያውያን ኩራትና የሀገር ውስጥም ሆነ የዓለም አቀፍ ግንኙነትን የሚያስተሳስር የሀገራችን ትንሣኤ እና የከፍታ ዘመን ማሳያ ስለሆነ ኢትዮጵያውያን በሙሉ እንኳን ደስ አለን፣ እንኳን ደስ አላችሁ። ባለፉት የለውጥ መንገድ ከልካይና አግላይ የሆኑ ግንቦችን እያፈረስ ድልድይ እንሰራለን ብለናል። ይህ ድልድይ ማለት አግላይ የሆነውን በአብሮነትና በአጋርነት በኢትዮጵያዊ አንድነትና ኩራት አስተሳሰብ የሚገነባ ሁሉ አቀፍ የሆነ ድልድይ ማለት ነው።
በባህር ዳር ከተማ ብቸኛ የሆነውና የጎጃምና የጎንደር ሕዝቦችን ሲያገናኝ የኖረው ይህ ድልድይ በእርጅና ምክንያት በየጊዜው እድሳት ሲደረግለት የቆየ ቢሆንም የነዋሪዎች ስጋት ከሆነ ግን ሰነባብቶ ነበር። ዛሬ ለመገንባት በይፋ የተጀመረው ድልድይ ዘመናዊ ሲሆን ርዝመቱ 380 የጎን ስፋቱ ደግሞ 43 ሜትር በግራና በቀኝ 6 ተሽከርካሪዎችን የሚያስተላልፍ ሲሆን በሶስት ዓመታት የሚጠናቀቅና አጠቃላይ ወጪውም 1.4 ቢሊዮን ብር ነው ሲሉ የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር ሀብታሙ ተገኝ በንግግራቸው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። ዚምባብዌ ውስጥ የገቡበት አልታወቀም ተብሎ በሀገሪቱ ዙሪያ የሐኪሞች ተቃውሞ አስቀስቅሰው የነበሩት ሐኪም በሕይወት መኖራቸው ታወቀ። በመንግስት ኃይሎች ተጠልፈዋል የተባሉት ዶክተር በሐራሬ ሆስፒታል እየታከሙ ናቸው ይላል የዚምባብዌ ፖሊስ፣ እንዳልታሰሩም ገልጿል። ዶክተሩ ትናንትና በአሜሪካ ድምጽ ሬዲዮ የዚምባብዌ አገልግሎት በስልክ ሲናገሩ የዚምባብዌ ሆስፒታል ሐኪሞች ማህበር ፕሬዚደንት ዶክተር ፒተር ማጎምቤ ነኝ ማለታቸው ተገልጿል። ሲናገሩ ግን ማገናዘብ የጎደላቸው እንደሚመስሉ ታውቋል። እንደ እውነቱ ከሆነ ማንነቴን እንዴት በትክክል እንደምገልጽ አላውቅም፣ ነገር ግን ዶክተር ፒተር ማጎምቢዬ ነኝ፣ የምሰራው ሐራሬ ሆስፒታል ነው ሲሉ ተደምጠዋል። ሐኪሙ ባለፈው እሁድ ከመሰወራቸው በፊት የሐኪሞች ክፍያ እንዲጨመር ይካሄድ የነበረውን ጥያቄ ይመሩ ነበረ። ምን እንደደረሰባቸው እንደማያውቁና ከሐራሬ 33 ኪሎ ሜትር ርቀት ላይ በሚገኝ ኒያቢራ በተባለ ቦታ ላይ እንዴት እንደደረሱ እንደማያውቁ ነገሮችን ለማገናዘብ ጊዜ እንደሚያስፈልጋቸው ነው የገለጹት። ማንነታቸው ባልተገለጸ ሰዎች ከመወሰዳቸው በፊት የሚያስታውሱት ነገር ቢኖር የኤሌክትሪክ ንዝረት ሲሰማቸው እንደሆነ ከዛ በኋላ የሆኑትን እንደማያውቁ ነው የገለጹት።
በዓለም አቀፍ ደረጃ በአየር ንብረት ለውጥ ላይ ተቃውሞ የሚካሄድበት ዕለት ተጀምሯል። አስተባባሪዎቹ ከአንድ ሚሊዮን በላይ የሚሆኑ ሰዎች እንዲሳተፉበት ይጠብቃሉ። የዓለም አየር ንብረት ከሚገባው በላይ እንዲሞቅ ምክንያት የሆኑትን ሰው ሰራሽ ችግሮችን በመቃወም የሚደረግ ከዚህ ቀደም ያልታየ ብዛት ያለው ሰልፍ እንደሚሆን ተገልጿል። የዛሬው ሰልፍ የተጀመረው በእስያ ዙሪያ ሲሆን በብዙ መቶ ሺዎች የሚቆጠሩ ተማሪዎችና ሌሎችም ተሳትፈውበታል። የተባበሩት መንግስታት ድርጅት ስለ ጉዳዩ ለመነጋገር ጉባኤ ከመጀመሩ በፊት በአየር ንብረት ለውጥ ላይ እርምጃ እንዲወሰድ ጥሪ ለማድረግ ነው ሰልፎቹ የሚካሄዱት። አውስትራሊያ ላይ ብቻ በአንዳንድ የአካባቢ ባለስልጣኖች በትምህርት ቤቶችና በንግድ ተቋማት የተደገፉ 300 ሺህ የሚሆኑ ልጆችና ጎልማሶች ተሳትፈዋል። በሀገሪቱ ታሪክ የተደረገ ትልቁ የአየር ሙቀት ተቃውሞ ነው ተብሏል። በዩናይትድ ስቴትስም ሰልፎች እየተካሄዱ ነው። አስተባባሪዎች እንደሚሉት ከ800 በላይ ሰልፎች እንዲካሄዱ ታቅዷል። አፍሪካ ውስጥ ደግሞ በናይሮቢ ኬንያ፣ እንዲሁም በደቡብ አፍሪካ ከተሞች ጆሃንስበርግና ፕሪቶሪያ ጸረ አየር ንብረት ሙቀት ሰልፎች ተካሂደዋል። አፍሪካ ከሁሉም በላይ የአየር ለውጥ ለሚያስከትለው ችግር የተጋለጠች መሆኗና የመከላከል አቅሟ ዝቅተኛ መሆኑ ተገልጿል። በሌሎች በርካታ ሀገሮችም ሰልፎች ተካሂደዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባለፈው ሳምንት ማብቂያ ላይ በሁለት ዋና የሳውዲ አረቢያ የነዳጅ ዘይት አምራች ተቋማት ላይ የተፈጸመውን የድሮን ማለት የሰው አልባ አውሮፕላን ጥቃት የፈጸመችው ኢራን ነች ይላሉ። የጦርነት ተግባር ብለውታል። ጥቃቱ እንደተፈጸመ የምክር ቤት አባልና የዩናይትድ ስቴትስ የስለላ አገልግሎት ሲአይኤ ስራ አስኪያጅ የነበሩት ፖምፔዮ ኢራን በዓለም የኤነርጂ አቅርቦት ላይ ታይቶ የማይታወቅ ጥቃት ከፍታለች ሲሉ በትዊተር ጽፈው ነበር። ባለፈው ቅዳሜ የተከፈተው ጥቃት ከየመን የተነሳ መሆኑን የሚያሳይ ማስረጃ የለም ሲሉም አክለዋል። አብዛኛውን የሳውዲ አረቢያ ጎረቤት ሀገር የሆነችውን የየመን ግዛት የሚቆጣጠሩት ሁቲዎቹ አማጽያን በሳውዲ አረቢያ የነዳጅ ዘይት ማምረቻ ተቋማት ላይ ለተከፈተው ጥቃት ኃላፊነት ወስደዋል። የሳውዲ አረቢያ የአየር ኃይል ለዓመታት ያህል በየመን ላይ ባካሄደው ድብደባ በብዙ ሺህ የሚቆጠሩ የመናውያን አልቀዋል፣ ሌሎቹ ደግሞ በረሃብ እንዲማቅቁ አድርጓል ይላሉ አማጽያኑ። ጥቃቱን ያደረሱትም ይህንን ለመበቀል እንደሆነ ተናግረዋል። የዩናይትድ ስቴትስና የሳውዲ አረቢያ ባለስልጣናት ግን ሁቲዎች ይህን ያህል የተራቀቀ ጥቃት ሊያደርሱ አይችሉም በሚል አማጽያኑን ስትደግፍ በቆየችው ኢራን ላይ ነው ጣታቸውን እየቀሰሩ ያሉት።
በመጨረሻም የፓኪስታን ባለስልጣኖች በገለጹት መሰረት አንድ ወታደራዊ መኮንንና አንድ ወታደር ከአፍጋኒስታን ጋር በሚዋሰነው ድንበር በፈንጂ ተገድለዋል። የፍንዳታው ኢላማ የድንበር አጥር ይሰሩ የነበሩ ሰራተኞች መሆናቸውን የፓኪስታን ወታደራዊ ኃይል ገልጿል። ከአፍጋኒስታን ጋር በሚዋሰነው ወደ 2600 ኪሎ ሜትር በሚጠጋው ድንበር አጥር በማጠር ላይ ያሉት የፓኪስታን ወታደሮች ብዙውን ጊዜ የድንበር ዘለል ጥቃት ሰለባ እንደሚሆኑ ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። ዝግጅታችንን በነገራችን ላይ በአሀዱ ሬዲዮ 94.3 ላይም ባላችሁበት ቦታ ማዳመጥ ትችላላችሁ። የምናስተናግዳችሁ ቆንጅ ይታየና
አዳነች ፍስሐዬ ነን። አሁን ወደ መጽሔት ክፍለ ጊዜ እናልፋለን። በአብይ ርዕስ ይጀመራል።
የደቡብ ክልል ምክትል ርዕሰ መስተዳድር በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እየደረሰ ባለው ጥቃት ዙሪያ ከቤተክርስቲያኒቱ ልኡካን ጋር በሐዋሳ ከተማ ውይይት አድርገዋል። ቤተክርስቲያኒቱ በክልሉ ለተቃጠሉና ጥቃት ለደረሰባቸው ቤተ እምነት እና ካሳ እንዲከፈላቸው የክልሉን መንግስት ጠይቀዋል። የክልሉ ርዕሰ መስተዳድር የተቃጠሉ በእምነት ምክንያት ጥቃት የደረሰባቸው ካህናትና ምዕመናን ቁጥርና የጉዳቱ መጠን በጥናት እንዲቀርብ ጠይቀው መንግስትም ጥናቱን ተከትሎ ምላሽ ይሰጣል ብለዋል። ዮናታን ዘብዲዮስ ተከታትሏል።
ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በዚህ ወቅት እንዳሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢትዮጵያ ታሪክ ውስጥ ያላት አበርክቶ ቀላል አይደለም። መንግስት ከእምነቱ አባቶችና ተከታዮች ጋር በመስራት ጥረት እንደሚያደርግም ተናግሯል። በክልሉ የተከሰቱ ችግሮችን ተባብሮ መፍታትና በሃይማኖቶች መካከል ያለውን መቀራረብ ማጠናከር እንደሚገባም ነው የተናገሩት። በዚህ የምክክር መድረክ ላይ በክልሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ እየደረሱ ናቸው የተባሉ ጥቃቶች ዝርዝርም ሪፖርት ቀርቧል። በዋናነትም በስዳማ፣ በገዲዮ፣ በአማሮ፣ በጋሞጎፋ፣ በኮንሶ፣ በሀዲያና ስልጤ፣ በደቡብ ኦሞ፣ በወላይታ፣ በዳውሮ፣ በጉራጌ፣ በከፋና ሸካ እንዲሁም በእንቺማጂ ሀገረ ስብከቶች ላይ የተቃጡ የቤተ ክርስቲያን ቃጠሎና ውድመት፣ የምእመናን ግድያና እስር፣ ይዞታ መንጠቅ፣ ትንኮሳና ማግለል እንዲሁም ሌሎችም የመልካም አስተዳደር በደሎች የሚያሳይ በምስል የተደገፈ ጽሁፍ ለተወያዮች ቀርቧል። በቅርቡ በሐምሌ አጋማሽ በሲዳማ ዞን በተፈጸመ ጥቃቶች ሙሉ በሙሉ የወደሙና ጉዳት የደረሰባቸው የሰባት ቤተ ክርስቲያን ጉዳይም በዋናነት ተጠቅሷል። እነዚህን ጥቃቶች በመዘርዘር ቤተ ክርስቲያኒቷ 9 ዋና ዋና ጥያቄዎችን ለክልሉ መንግስት አቅርባለች። ጥያቄዎቹን ያቀረቡት የማህበረ ቅዱሳን ጽህፈት ቤት ኃላፊና በአዲስ አበባ መስከረም 4 ይካሄዳል ተብሎ የነበረው ሰልፍ አስተባባሪ ኮሚቴ አባል አንዱ የሆኑት አቶ ሰይፉ አለማየሁ ናቸው። አንደኛው ጥያቄ የይዞታ ማረጋገጫ ሲሆን፣ ሁለተኛው ደግሞ የቦታ ጥያቄ ነው። ቤተክርስቲያኒቷ አጽንኦት የሰጠችበት ደግሞ በክልሉ በተቃጠሉና ጥቃት ለደረሰባቸው ለእምነቱ ተከታዮች ካሳ እንዲከፈላቸው ነው።
ሶስተኛው የካሳ ጥያቄ በዚህ አጋጣሚ የደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚመሰገን ስራ ጀምሯል። በዚህ አጋጣሚ ልናመሰግን እንወዳለን። ካሳም ለመክፈል ለአብያተ ክርስቲያናቱ የተቃጠሉት ተጠንቶ ይቅረብልኝ የሚል እንደሄዳችሁበት ሰምተናል። እግዚአብሔር ይስጥልን፣ እነሱን እናመሰግናለን በህብረተሰቡ ስም። እሱ ግን ፈጠን ብሎ ዴድ ላይን ተቀምጦለት በዚህ ጊዜ ውስጥ ተብሎ እንደ ቶሎ ወደ ትግበራ ቢገባ ጥያቄ እናቀርባለን። ለተጎጂ ቤተሰቦች ምን አይነት ካሳ እንደሚከፈል ባናውቅም ከተቻለ ካሳ፣ ካልሆነ የልማት መሬት ተሰጥቶን እሱ ላይ አልምተን እነዚህን የተጎጂ ቤተሰቦች መጠገን መቻል ስላለብን እሱን መንግስት በተቻለ መጠን ተወያይቶ በእነዚህ ጥያቄዎች ላይ በ15 ቀናት ውስጥ እንደው የሆነ ነገር ማድረግ ይችልልን።
የተወረሱ የአብያተ ክርስቲያናት ይዞታዎችና የተወሰዱ ቦታዎችም እንዲመለሱ፣ በተለይም የታሰሩ የእምነቱ ተከታዮችም እንዲፈቱም ተጠይቋል።
በቤተ ክርስቲያን ጥያቄ ጉዳይ ብቻ የታሰሩ ግለሰቦች አሉ፣ እነሱም እንዲፈቱልን እንጠይቃለን።
የሚደርሱ ትንኮሳና የማግለል አዝማሚያዎቹም እንዲቆሙ ተማጽኗል። የክልሉ ርዕሰ መስተዳድር የተቃጠሉ ቤተ ክርስቲያን በእምነታቸው ምክንያት ጥቃት የደረሰባቸው ካህናትና ምእመናን የጉዳቱ ስፋት በጥናት እንዲቀርቡና መንግስትም ጥናቱን ተከትሎ ምላሽ እንደሚሰጥባቸውም ተናግሯል። ይህንን ተከትሎም ከመንግስት በኩል 3 ከቤተ ክርስቲያኒቷ ደግሞ 4 አባቶችን ያካተተ 7 አባላት ያሉት ኮሚቴ እዛው ተቋቁሟል። ርዕሰ መስተዳድሩ ችግሮቹ በመነጋገርና በመመካከር እንደሚፈቱም ተናግሯል። ሁሉም የመንግስት ስራ ኃላፊዎች ለሁሉም ቤተ እምነቶች በእኩልነት መቆም እንጂ ለግል እምነታቸው ጠበቃ መሆን የለባቸውም ያሉት ርዕሰ መስተዳድሩ የተቃጠሉና የወደሙ ቤተክርስቲያናትን እናስገነባለን ብሏል። መንግስትም ቤተክርስቲያኒቷም ተመሳሳይ አቋም መያዛቸውን ገልጠው ከዚህ ባለፈም በማናቸውም መንገድ የሚፈጠሩ ግጭቶችን ከማክረር ይልቅ በመቀራረብ ችግሮችን የመፍታትና የማርገብ ስራዎችን የመስራት ልምድ ማዳበር እንደሚገባም ተናግሯል።
በፍጥነት እርምጃ የምንወስድባቸው ጉዳዮች ይኖራሉ። ለምሳሌ ቅድም እንዳነሳችሁት የወደሙ ቤተክርስቲያኖችን የማቋቋም ጉዳይ በጋራ እንሰራለን። በእኛ በኩል የሚያስፈልገው ድጋፍ እናደርጋለን። ኦልሬዲ ዞኑ ጀምሮታል። ይህንንም እኛ እናግዛለን። እሱን ቶሎ ብለን የግንባታው ስራ እንዲጠናቀቅ እንሰራለን። ሁለተኛ ያለ አግባብ ታስሯል የተባሉ ካሉ ቶሎ ብለን የእነሱን ጉዳይ አይተን መፍትሄ እንሰጣለን። ክርክር የሌለባቸው ይዞታዎችን በፍጥነት የይዞታ ማረጋገጫ እንዲሰጥ እሱም በፍጥነት እንሰራዋለን። በነገራችን ላይ ሁሉም ይዞታ በሀገር ደረጃ ይዞታ ካርታ የሌለው ነገር እንዲኖር አይፈልግም መንግስት ራሱ። ስለዚህ ብዙ ክርክር የሌለባቸውን በፍጥነት እንሰጣለን። ክርክር ያለባቸውን ደግሞ ተመካክረን፣ ዋናው ነገር ህዝቡ ጋር መግባባት መፍጠር፣ እሱ ነው ዘላቂ መፍትሄ። ስለዚህ ከህዝብ ጋር ምክክር፣ ውይይት የሚጠይቁ ቦታዎችም አብረናቸው ገብተን ህዝቡን እናወያለን፣ መስመር እናስይዛለን።
በሲዳማ ዞን የተፈጠረውን በተመለከተ ለተነሱት ሀሳቦች ምላሽ የሰጡት የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳሞ በህግ አግባብ ምላሽ እንደሚሰጥም ተናግሯል።
የቀረቡ ጉዳዮች አሉ። በርካታ ጉዳዮችን በማስታወሻ ይዘናል። በሚቀጥለው ጊዜ እየፈተሽን የምናስተካክልም ይሆናል። በህግ አግባብ በፍጥነት የምንፈታ ነው የሚሆነው። ሌላው የቤተ ክርስቲያኒቷ ይዞታ የነበሩ ወይም ተጨማሪ የማስፋፊያና ጥያቄ የቀረበባቸው ጉዳዮች ይኖራሉ። እነዚህንም ተከታትለን በየአካባቢ ያለውን ከሀገረ ስብከቶችም ጋር በመናበብ ለመፍታት ጥረት እናደርጋለን።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ እየደረሰ ያለው ጥቃት ከሰሞኑ መነጋገሪያ ጉዳይ የሆነ ሲሆን ጥቃቱ መፈጸም ከተጀመረ ግን መሰንበቱን ነው የእምነቱ ተከታዮች ደጋግመው እያነሱ የሚገኙት። ይህንን ተከትሎም በማህበረ ቅዱሳን የተሰናዳውና መስከረም 4 በአዲስ አበባ ይካሄዳል ተብሎ የነበረው ሰላማዊ ሰልፍ ከመንግስት ጋር በተደረገ ውይይት ችግሩ ምክክር እንዲደረግበት ከስምምነት በመደረሱ ለሁለት ወራት መራዘሙ ይታወቃል። በስምምነቱ መሰረትም በተለያዩ የአገሪቱ ክፍሎች ውይይት መጀመሩ የተነገረ ሲሆን ከነዚህ ውይይቶች ውስጥ ዛሬ በሐዋሳ ከተማ ከክልሉ ምክትል ርዕሰ መስተዳድር ከአቶ ሪስቱ ይርዳው በክልሉ ከሚገኙ 20 ዞንና የወረዳ አስተዳደሮች እንዲሁም የሐዋሳ ከተማ አስተዳደር የመንግስት ተወካዮችና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሲዳማ ከቡርጅና አማሮ ሀገረ ስብከቶች ከተገኙ ከ25 የሃይማኖት መሪዎች ጋር የተደረገ ውይይት አንዱ ነው። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን እናመሰግናለን። በሐረሪ ክልል የ2012 ባጀት አለመጽደቁ በስራቸው ላይ ችግር እየፈጠረባቸው መሆኑን ነዋሪዎች ለቪኦኤ አስታወቁ። ከሐምሌ 1 ቀን ጀምሮ የሚተገበረው የ2012 በጀት ዓመት እስካሁን ሳይጸድቅ ሶስተኛ ወሩን መያዙ ያልተለመደ ነው ተብሏል። አዲስ ቸኮል ዝርዝር አለው።
አቶ ተስቲ ረምዚ ይባላሉ። በኮንስትራክሽን ዘርፍ ነው የተሰማሩት። የሚሰሩበት ማህበር ከክልሉ ጋር ተዋውሎ የሚሰራቸውን ግንባታዎች ቢኖሩም የክልሉ በጀት አለመጽደቁ ግን ስራቸው እንዳስተጓጉለባቸው ይናገራሉ።
የማህበር ስራ ሰርተን አጠናቀናል። እንዲያውም ከመንግስት ቀሪ ገንዘብ ነበረና ገንዘባችን እንዲከፈለን አልተቻለ። በጀት አለመጽደቁ ነው እንደ ምክንያት የሚያቀርቡልን።
ማህበራችሁ ምንድን ነው የሚሰራው?
ማህበራችን ኮንስትራክሽን ስራ ነው። ቦይጅች ምናምን ኮንትራክተር በግንባታ።
በዚህ ምክንያት አሁን ስራችሁ ተስተጓጉሏል?
ስራችንም ተስተጓጉሏል። ቀሪ ፔይመንታችንም አልተከፈለም።
ቀሪ ክፍያም አልተከፈላችሁም?
አዎ፣ ቀሪ እንዲከፈልም በተደጋጋሚ በደብዳቤ ብንጠይቅም ተሰባስበን እንደኛ የሆኑ ሌላ ማህበራትም ነበሩ። አንድ ላይ ተሰባስበን ጠይቀን ነበር እና በጀት አለመጽደቁን በጉዳይ ተደርጎ ነው መልስ የተሰጠ እና አሁን ተስተጓጉለን ያለ ነው። በዚህ ምክንያት
ሌሎች የሀገሪቱ ክልሎች የ2012 ዓ.ም በጀታቸውን በሐምሌ ወር ባጸደቁበት ሁኔታ የሀረሪ ክልል ግን እስከ መስከረም ድረስ አለማጽደቁ በመንግስት ስራ ላይም ተጽዕኖ እንዳለው የክልሉ መንግስት ሰራተኛ የሆኑት አቶ አብዲ ሀሰን ይገልጻሉ።
በክልላችን አሁን እስካሁን ድረስ እንደምናየው እንደምንሰማውም ወደ ታች የመጣ በጀት መደበኛም ሆነ ካፒታል በጀት እዚህ የለም። እስካሁን አልወረደም፣ አልጸደቀም። ይህ ደግሞ የተለያዩ ተጽዕኖዎችን እያመጣ ነው የሚገኘው አሁን ስራ ላይ ማለት ነው። ስራ አንደኛ በጊዜና በወቅቱ ነው የሚካሄዱት። በየሩ አመቱ ተከፋፍሎ አፈጻጸማቸው የሚቀመጠው ያለ በጀት የምትንቀሳቀሰው ነገር የለም። ዝም ብሎ ሩቲን የሆኑ ስራዎችን ነው አሁን የሚሰሩት ማለት ነው። ይህ ደግሞ ከፍተኛ ተጽዕኖ እያመጣ ነው። ለምንድን ነው ይሄ ነገር የሚሆነው? ተደጋግሞሽ ነገር ለምንድን ነው የሚከሰተው ነው አሁን ጥያቄው በክልላችን ላይ። ይህ ባለመሆኑ ጊዜያቸውን ጠብቀው መስራት ያለባቸው ነገሮች እየተሰሩ አይደለም።
አቶ አብዲ እንደ ክልል ነዋሪነታቸውና እንደ መንግስት ሰራተኝነታቸው የችግሩን መንስኤ ማንም እንዳላናገራቸውና ካሉባልታ የዘለለ ነገር እንደማያውቁ ይናገራሉ።
አሁን እኮ እዛ በየትኛው በግልጽ እኮ መጥቶ ህብረተሰቡ ያወያየ አካል የለም። አንደኛው እንግዲህ እኛ የምንሰባበ ጉዳይ ሁለት ድርጅቶች ናቸው። ይህንን የሚያስተዳድሩት የህግ ጉዳይ ነው። እሱ ያልተፈታ በለውጡ መጀመሪያ አካባቢ ቃል የተግባቡት ነገር አለ ይባላል። እሱን ጉዳይ ስራ ላይ አዋሉም። እንደገና በዚህ በቦታ ክፍፍል ላይ ወዲቱም የራሱን ጥያቄዎች የሚወክለው የህብረተሰብ ክፍል ይሄንን ያላገኛለ በቢሮ በዚህ በስራ አስፈጻሚ የቢሮ ደረጃ ክፍፍሎች አይነት ነገሮችን ነው የምንሰማው። እኔ በጣም ግራ የሆነብኝ ጉዳይ ምንድን ነው መሰለ፣ ለመሆኑ በክልላችን ያሉትን የመልካም አስተዳደር ችግሮች የትኛው የድርጅት አመራር ነው ከህብረተሰቡ ጋር የተወያየ? አንድ ተወያይቶስ እነዛን ደረጃ በደረጃ አድንጃ ይዟቸው አቅርበዋል ወይ? ለምንድን ነው ያልተግባቡበትን ነገር ራሱ መልሰው ህብረተሰቡን ያላወያዩት ነው?
በሐረሪ ክልል ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ በክሪ ችግሩ የተከሰተው የአስተዳደሩ ስራ አስፈጻሚ የበጀት እቅዱን ሰርቶ ለምክር ቤት በወቅቱ ስላላቀረበልን ነው ይላሉ።
በጀቱ አሁን በአሁኑ ሰዓት ሰሞኑን ከትናንትና ወዲያ መጥተዋል ወደ ምክር ቤታችን ማለት ነው። በጀት እና ሪፖርታቸው መጥተዋል፣ ግን ምክር ቤቱ አልተሰበሰበም። ያው ስልጠና ላይ ናቸው፣ የኦፒዲ ኖቹ ስልጠና ላይ ናቸው እና የሉ በብዛት ከዛ አንጻር ከሁለት ቀን በፊት መጥተዋል፣ ወደ ምክር ቤታችን ደርሰዋል። ነገር ግን ጥሪ ለማድረግና በጀቱን ለማጽደቅ እንዲሁም ሌሎች እንትኖችን ለማድረግ ያው ጉባኤው የሚሆን በከተማው ማለት ነው።
ስብሰባ መቼ ነው የገቡት የኦዲፒ አመራሮች?
ባለፈው ሳምንት እሁድ ሄዱ። ነገ ነተነው ወደ ጨርሳሉ የሚል
እስከ እሁድ ድረስ ለምን ቆየ ሳይጸድቅ በጀቱ?
የደረሰን አሁን ሮብለት ነው እኛ ጋር ምክር ቤት የመጣው።
ስለዚህ ክፍተቱ ርዕሰ መስተዳድሩ አዘጋጅቶ ስላላከ ነው ማለት ነው?
በፊት አዎ እንደዛ አዘጋጅቶ ስላላኩ ነበረ።
የሐረሪ ብሔራዊ ሊግ ጽህፈት ቤት ኃላፊ አቶ ውሂብ በድሪ በበኩላቸው እቅዱ ቶሎ ለምክር ቤት ያልቀረበበት ምክንያት ያስረዳሉ።
ባለፈው ሳምንት ተልኳል ማለት ነው ወደ ምክር ቤቱ። ዘግይቷል ለተባለው ነገር ኦፍኮርስ አዎ ዘግይቷል። ጀስት ያው ነበሩ አንዳንድ እንትኖች ናቸው በክልሉ ላይ በ2011 አፈጻጸም ላይ ሰፊ ግምገማ ለማድረግ እና ስፔሻሊ ከስራ አፈጻጸምና ምናምን ጋር ጥናቶች እየተካሄዱ ነበር ታንጀብል የሆነ ነገር ይዞ ለመግባት። በእነዚህ ምክንያቶች ነው እንግዲህ የዘገየው። ዛሬ 8ኛ ቀን ነው ለምክር ቤቱ የአስፈጻሚው አካል ኢቭን መጨረሻ ላይ ራሱ ምልአተ ጉባኤው ተሟልቶ ነው እንጂ ያልነበሩ የካቢኔ አባላት ነበሩ። ምልአተ ጉባኤው ስለተሟላ አካሂደን ቅድም እንዳልኳቸው ምክንያቶች ከዚህ በላይ ድላይ መሆን የለበትም ከሚል ወደ ምክር ቤቱ ተልቋል ሰነዱ።
የሐረሪ ክልል በሐረሪ ብሔራዊ ሊግ ወይም ሀብሊ እና በኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ጥምረት የሚተዳደር ክልል ነው። በክልሉ የተሾሙ የኦዴፓ ከፍተኛ አመራሮች ለስብሰባ ወደ አዳማ በመሄዳቸው አስተያየታቸውን ማካተት አልቻልም። እንዳገኘናቸው አቋማቸውን የምናስተናግድ መሆኑን እናስታውቃለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። ወደሚቀጥለው ዘገባ እናልፋለን። የኢትዮጵያ ዜጎች ለማህበራዊና ለፍትህ ፓርቲ ኢዜማ በመላው ዓለም በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የድጋፍ ማህበር ማቋቋም መጀመሩን አስታውቋል። የማህበሩ አደረጃጀት ስልት የፓርቲውን የተከተለ እንደሆነም ተናግሯል። ኢዜማ በአዲሱ የፓርቲ የምርጫና የስነ ምግባር አዋጅ መሰረት እንደገና ለመመዝገብ እንደማይቸገር የፓርቲው ሊቀመንበር ገልጸዋል። መለስካቸው አመሃ ነው ዝርዝሩን የላከው።
ፓርቲው ዛሬ ባወጣው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ እንደሚያስረዳው ዜግነትን መሰረት ያደረገ የፖለቲካ ስርዓትና ማህበራዊ ፍትህን ለማስፈን ዓላማ ባደረገ የፖለቲካ እንቅስቃሴ በሀገር ውስጥ በሚገኙ የምርጫ ወረዳዎች እንዲሁም በውጭ ሀገራት ኢትዮጵያውያን በሚኖሩባቸው ከተሞች ሁሉ ህዝብን በስፋት እያደራጀ ይገኛል። ከምስረታው ጀምሮ እስከ ዛሬ ድረስ በሀገር ውስጥ 400 በሚደርሱ የምርጫ ወረዳዎች አባላትንና ደጋፊዎችን እንዳደራጀ የሚናገረው ኢዜማ በመላው ዓለም ከ70 በላይ በሚሆኑ ከተሞች ዓለም አቀፍ የድጋፍ ማኅበር እያደራጀ መሆኑን ይፋ አድርጓል። አቶ ኢዮ መሳፍንት የፓርቲው የሥራ አስፈጻሚ አባልና የዓለም አቀፍ አባላት ተጠሪ የሚከተለውን ብለዋል።
በውጭ ሀገራት የሚኖሩ ኢትዮጵያውያን በሀገራቸው ኢኮኖሚያዊ፣ ማኅበራዊና ፖለቲካዊ እንቅስቃሴዎች ላይ ተገቢውን ተሳትፎ በማድረግ ለሀገራቸው እድገት ገንቢ አስተዋጽኦ እንዲያበረክቱ በማሰብ የኢዜማ ዓለም አቀፍ የድጋፍ ማኅበር ማቋቋምና ማደራጀት ተገቢ ነው ብሎ ያምናል። በመሆኑም የዓለም አቀፍ የድጋፍ ማህበሩን የማቋቋም ስራ ከ70 በላይ በሚሆኑ በመላው ዓለም በሚገኙና ኢትዮጵያውያን በሚኖሩባቸው ከተሞች ላይ የተጀመረ ሲሆን ማንኛውም የኢዜማ መሰረታዊ የፖለቲካ መርህ በሆኑት ዜግነትን መሰረት ያደረገ ፖለቲካና በማህበራዊ ፍትህ የሚያምኑ ኢትዮጵያውያን ሁሉ በየከተሞች በሚመሰረቱት የድጋፍ ማህበራት አባል በመሆን ለምንወዳት ሀገራችን የበኩላችንን እናድርግ።
ከጋዜጠኞች ጥያቄዎች ተሰንዝረዋል። ዓለም አቀፍ የድጋፍ ማህበሩን ለማደራጀት የተፈለገበት ምክንያት ገንዘብ ለማግኘት ይሆን የሚል አይነትም ጥያቄ ተነስቷል። ተግባሩስ ምንድን ነው የሚሆነው? አቶ ኢዮብ መሳፍንት ምላሽ ሰጥተዋል።
ዋና ዋና ተግባራቱ ምንድን ናቸው? የዚህ ኢዜማ ዓለም አቀፍ የድጋፍ ማህበር የሚለውን ለመጥቀስ ሞክረናል። ትንሽ በኢትዮጵያ ውስጥ እንደ ማንኛውም ኢትዮጵያዊ ዜጋ የእነዚህ ሰዎች ድምፅ መሰማት አለበት ብለን እናምናለን። ስለዚህ እሱ ድምፃቸውን የሚያሰሙበት ለእነሱ ጥቅማቸውን የሚያስከብሩበት ኢንተረስቶቻቸውን ኔጎሽየት የሚያደርጉበት ዲል የሚያደርጉበት መድረክ ማመቻቸት ወይም ፕላትፎርም ማመቻቸት ነው ዋና የመጀመሪያው ዓላማው። ሁለተኛ ለኢዜማ የሚሆኑ በእውቀት ረገድ፣ በፋይናንስ ረገድ፣ በተለያዩ ስኪሎችን በማበርከት ረገድ ድጋፍ ማድረግ ነው ይሄ የድጋፍ ማህበር ዓላማው። ለዚህ ነው ኢዜማን የሚደግፉ ሰዎች የሚሳተፉበት ስለሚሆን ኢዜማን መደገፍ ነው።
የፓርቲው ሊቀመንበር አቶ የሸዋስ አሰፋን በበኩላቸው የዜጎች መደራጀት በየትም ይሁን መቼም ለምን እንደሚያስፈልግ ማብራሪያ ጨምረዋል።
በነገራችን ላይ አሁን ኢትዮጵያን እንደዚህ የግለሰብ ሀሳብ ወይም የአክቲቪስት ሀሳብ የሚያወዛውዛት የተደራጀ የፖለቲካ ድርጅት ባለመኖሩ፣ ስለዚህ ተደራጅተን ህዝብ በሚያምነው ደረጃ ተጠያቂነት ባለው ደረጃ እንስራ። አክቲቪስት ተጠያቂነት የለበትም። በእርግጥ ለለውጥ ይሰራል፣ ግን ደግሞ ዛሬ ያለውን ነገር ቢቀይር ችግር የለም። ፓርቲ ግን ለሚለው ነገር ሁሉ ኃላፊነት ይወስዳል። ምክንያቱም እሱ ራሱ የፖለቲካ ስልጣን ወደ መያ ለመያዝ ስለሚሄድ እያንዳንዷን እርምጃውን በጥንቃቄ ያደርጋል ማለት ነው። ስለዚህ ሰውን ነው የምንፈልገው። ሰባ ከተሞች ጋር ሰዎች ኢትዮጵያውያን እንዲመጡ ያለምንም ልዩነት የዘርም የሃይማኖትም ልዩነት ሳይደረግ ኢትዮጵያውያን እንዲመጡ እንፈልጋለን። እንዲመጡ እንዲደራጁ ከዛ በኋላ ያለው ማንንም ከማንም የበለጠ ኢትዮጵያ አይደለም።
የዓለም አቀፍ የድጋፍ ማህበሩ አደረጃጀት የፓርቲውን ያደረጃጀት ስልት እንደሚከተልም በመግለጫው ተመልክቷል። ፓርቲው ከወረዳ ጀምሮ ወደ ላይ እንደሚገነባ ሁሉ ዓለም አቀፉ የድጋፍ ማህበርም በአሜሪካ፣ በአውሮፓ፣ በመካከለኛው ምስራቅና በእስያ አገሮች የተለያዩ ከተሞች በሚኖሩ ኢትዮጵያውያን የሚዋቀር እንደሚሆን ተብራርቷል። ኢዜማ አዲስ በወጣው የፓርቲዎች የምርጫና የሥነ ምግባር ሕግ መሠረት ተመዝግቧል። ለዚያስ ሕጉ የሚጠይቀውን የአባልና የደጋፊ ቁጥር ሊያሟላ ይችላል የሚል ጥያቄ ከጋዜጠኞች ቀርቦ ነበረ። የኢዜማ ሊቀመንበር አቶ የሸዋስ አሰፋ መልስ ሰጥተዋል።
ኢዜማ ተመዝግቧል፣ ግን አዲሱ አዋጅ የወጣው ኢዜማ ከተመዘገበ በኋላ ነው። ስለዚህ እንደገና ይመዘገባል ማለት ነው። በየትኛውም የንግድ ሕግ ሲወጣ፣ የነጋዴ ሕግ፣ ማንኛውም ሕግ ሲወጣ የነበሩትም እንደገና ሪጅስተር ያደርጋል ይመስለኛል። እና በዛ መሰረት ከተጠየቅን እንደገና እንመዘገባለን። ተመዝገቡ የሚል ጥያቄ ግን አልመጣም እስካሁን ድረስ። ከቁጥሩ ጋር የተያያዘ ግን እኛ እንደውም አንሷል የሚል ነው ያለ። ምክንያቱም በአንድ የምርጫ ወረዳ 200,000 ሰው ነው የሚኖረው አሁን ባለው ማለት ነው። በ87 በነበረው አደረጃጀት 100 ነው የነበረው፣ 100,000 ነው የነበረው። አሁን ግን ደብል አድርጓል ህዝቡ፣ 200,000 ነው። በዛ ውስጥ ለአንድ የምርጫ ወረዳም የሚበዛ አይደለም 10,000። ስለዚህ በእኛ እምነት 10,000 ለ400 ወረዳ ሲካፈል ወደ 25 ሰው ነው የሚደርስ። ስለዚህ በጣም በቀላሉ ማምጣት የምንችለው ነው። በተጠየቅነ ጊዜ ሪሬጅስተር ለማድረግም ዝግጁ ነን።
አያሌ ፓርቲዎች በአዲሱ ህግ ላይ ያላቸውን ቅሬታና ከህጉ እንዲወጡና እንዲሻሻሉ የሚፈልጓቸው አንቀጾች እንዳሉ በተደጋጋሚ ገልጸዋል። አዲሱ ህግ አግላይ እንደሆነም አምረው ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የአሜሪካ ድምፅ ሬዲዮ ጣቢያን ጨምሮ በዩናይትድ ስቴትስ መንግስት ባጀት የሚተዳደሩ የዜና ድርጅቶች በሙሉ የበላይ ተቆጣጣሪ የሆነው የዩናይትድ ስቴትስ ኤጀንሲ ፎር ግሎባል ሚዲያ ዩኤስኤጂኤም ዋና ስራ አስፈጻሚ እንዲሆኑ በፕሬዚደንት ዶናልድ ትራምፕ የታጩት ወግ አጥባቂ የዘጋቢ ፊልም ሰሪው ማይክል ፓክ ትላንት ሐሙስ ሹመታቸውን ለማጸደቅ በዩናይትድ ስቴትስ ኮንግረስ የመወሰኛ ምክር ቤት ቀርበው የምስክርነት ቃላቸውን ሰጥተዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ብራያን ፓደን ባጠናቀረው ዘገባ መሰረት ፕሬዚደንት ዶናልድ ትራምፕ ተጨባጭና ሚዛናዊ ዘገባዎች እንዲያቀርብ በሕግ የተደነገገበትን የአሜሪካ ድምፅ ራዲዮ ጣቢያን በመሳሰሉ በመንግስት ባጀት የሚተዳደሩ የዜና ድርጅቶች የፖለቲካ አድላዊነት ተጽዕኖ ሊያሳድሩ ይችሉ ይሆናል ለሚሉት ስጋቶች እጩ ተሻሚ ምላሽ ሰጥተዋል። ቆንጅታዬ ዝርዝር ዘገባ አላት።
ትናንት ሐሙስ የመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ፊት ቀርበው ቃላቸውን የሰጡት ማይክል ፓክ የዩናይትድ ስቴትስ ዓለም አቀፍ ሚዲያ ድርጅት ኤጀንሲ ፎር ግሎባል ሚዲያ ዋና ስራ አስፈጻሚ ለመሆን በፕሬዝደንት ዶናልድ ትራምፕ የተመረጡ የመጀመሪያ እጩ ናቸው። ሹመታቸው ከጸደቀ የተቋሙን የጋዜጠኝነት ሙያ ነጻነት እንደሚያረጋግጡ ለሸንጎ አስታውቀዋል።
ተቋሙ በጠቅላላው የሚንቀሳቀሰው የዜና ዘጋቢዎቹ የሚያቀርቡትን ዜና እንዲህ አድርጋችሁ ዘግቡ፣ እንዲህ በሉ የሚል የፖለቲካ ተጽዕኖ አይደርስባቸውም፣ በነጻነት ይሰራሉ በሚል እምነት ላይ ተመርኩዞ ነው። እንደሚመስለኝ ያ አመኔታ ከሌለ ተቋሙ ሙሉ በሙሉ ከመሰረቱ ተናጋ ማለት ነው።
መስሪያ ቤቱ ካሊፎርኒያ የሆነው ወግ አጥባቂ ተቋም ክሌርሞንት ኢንስቲትዩት ስራ አስኪያጅ የነበሩት የዘጋቢ ፊልሞች አዘጋጁ ማይክል ፓክ በፊልም ኢንዱስትሪ ውስጥ አለ ተብሎ የሚታሰበውን ለዘብተኛ አድላዊነት በመቃወም በይፋ ሲናገሩ የቆዩ ናቸው። በ628 ሚሊዮን ዶላር ዓመታዊ በጀት የሚንቀሳቀሰው የዩናይትድ ስቴትስ ዓለም አቀፍ ሚዲያ ድርጅት ዩኤስኤጂኤም በ100 የዓለም ሀገሮች ወደ 345 ሚሊዮን ለሚገመቱ አድማጮች የሚያሰራጨውን ዓለም አቀፍ
የሚያሰራጩትን ዓለም አቀፍ የዜና ድርጅቶች ይቆጣጠራል። ከነዚህም መካከል በዓለም ዙሪያ ከአርባ በሚበልጡ ቋንቋዎች የሚያሰራጨው የአሜሪካ ድምፅ ሬዲዮ፣ የኪዩባ ቲቪ እና ራዲዮ ማርቲ፣ በአረብኛ አልሁራ ቴሌቪዥን፣ ሬዲዮ ሳዋ፣ ሬዲዮ ፍሪ ዩሮፕ፣ ሬዲዮ ሊበርቲ እና ሬዲዮ ፍሪ ኤዥያ ይገኙባቸዋል። እንደ አውሮፓውያን አቆጣጠር በ1976 ዓመተ ምህረት ህግ ሆኖ የተደነገገው የቪኦኤ የዓለም አቀፍ ብሮድካስት ድንጋጌ በመንግስት በጀት የሚተዳደሩ ጣቢያዎች ጋዜጠኞች በሙሉ የጋዜጠኝነት ሙያ መስፈርቶችን በጥብቅ እንዲያከብሩ የሚያዝ ነው። የነጻ ፕሬስ ተሟጋቾች እንደሚያስገነዝቡትም በዓለም አቀፍ አድማጮች ዘንድ ተአማኒ የዜና ምንጭ ሆኖ ለመገኘት ይህ የግድ ይላል። የፖይንተር ኢንስቲትዩት ባልደረባው አል ቶምኪንስ እንዲህ ይላሉ።
You're not a state-run media that only tells one side of the story as often state-run media does in other countries.
የሌሎች ሀገሮች የመንግስት ዜና ማሰራጫዎች ብዙውን ጊዜ እንደሚያደርጉት ያንዱን ወገን ዜና ብቻ የሚዘግብ የዜና አውታር አይደላችሁም።
የዜና ማሰራጫዎቹን የጋዜጠኝነት ተልእኮ የዩናይትድ ስቴትስ ኮንግረስ ሪፐብሊካን እና ዲሞክራት አባላት ድጋፍ ሲያገኝ እንደቆየ የቀድሞ የቪኦኤ ዲሬክተር ዴቪድ ጃክሰን ይናገራሉ።
Members of Congress have always supported the broadcasting by VOA and the other broadcasters.
የምክር ቤት አባላት ምን ጊዜም ቢሆን ለቪኦኤም ሆነ ለሌሎች የዜና አውታሮች ስርጭት ድጋፋቸውን ሲሰጡ ቆይተዋል። ለዚህም ምክንያቱ በዓለም ዙሪያ ያሉ አድማጮች አስተማማኝ የዜና ምንጭ ማግኘት ያለውን ዋጋ ስለሚገነዘቡት ነው።
አንዳንድ የፕሬዝደንት ትራምፕ ነቃፊዎች ፕሬዝደንቱ የዜና ማሰራጫዎቹን ላስተዳደራቸው ፖሊሲ የወገነ ፕሮፓጋንዳ አቅራቢነት ሊቀይሩ መፈለጋቸው አይቀርም የሚል ስጋት አሰምተዋል። ትናንትና የማይክል ፓክን የምስክርነት ቃል የተቀበለው የመወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ዋናው ዲሞክራት አባል ሴኔተር ባብ መኔንዴዝ ፓክ የዋይት ሀውስ ዋና የስትራቴጂ ቀራጭ ከነበሩትና የቀድሞው የብሔርተኛና ወግ አጥባቂ አመለካከት የሚሰብክ ተደርጎ በስፋት የሚታየው የዜና አውታር የብሬትፓርት ኒውስ ዋና ኃላፊ ስቲቭ ባነን ጋር ያላቸውን ግንኙነት አንስተው ጥያቄ አቅርበውላቸዋል። ፓክና ባነን የኢራቁን ጦርነትና የኒውክሌር ኃይልን የሚመረምሩ ዘጋቢ ፊልሞች አብረው አዘጋጅተዋል። ጋዜጠኞችን ከፖለቲካ ተጽዕኖ እንዴት ይከላከላሉ ሲሉ ሴኔተር መኔንዴዝ ለጩ ተሿሚው ጥያቄ አቅርበዋል።
እምቢ አይሆንም ማለት ይችላሉ?
I think so. I have said no before.
ይመስለኛል ካሁን ቀደም እምቢ ብያለሁ።
የጋዜጠኝነትን ጉዳይ በተመለከተ የተነሱ ስጋቶች የተፈቱ ቢሆንም የማይክል ፓክ እጩነት መጽደቅ ሂደት ዝርዝር የጀርባ ታሪክ ፍተሻና የሴኔቱን የሹመት ማጽደቂያ ውሳኔ ተራ የሚጠብቁ ሌሎችም እጩዎች በመኖራቸው ጊዜ መውሰዱ የሚቀር አይደለም።
ቆንጅትን ለዘገባዋን እናመሰግናለን። ላለፉት 3 ወራት በነቀምቴ ኩምሳ ሞረዳ ቤተ መንግስት አስረው የሚገኙ ግለሰቦች እስካሁን ፍርድ ቤት አለመቅረባቸው እንዳሳሰባቸው ከቤተሰቦቻቸው መካከል አንዳንዶቹ ለቪኦኤ ገልጸዋል። ከታሳሪዎች መካከልም ምግብና ውሃ ባለማግኘታችን ለእንግልትና ለበሽታ እየተጋለጥን ነው ብለዋል። ትላንት ጥቂት ታሳሪዎች የተለቀቁ ሲሆን አስተያየታቸውን ከመስጠት ግን እንደተቆጠቡ ተናግረዋል። የከተማው ባለስልጣናት ተጠይቀው መልስ ከመስጠት ተቆጥበዋል። የክልሉ ፖሊስ ኮሚሽነር አቶ ከፍ ያለው ተፈራ ግለሰቦቹ በመራብ ኦሮሚያ ይንቀሳቀሳል ካሉትና ሽፍታ ሲሉ ከጠሩት ቡድን ጋር ግንኙነት አላቸው በሚል ጥርጣሬ መያዛቸውን ለቪኦኤ ገልጸዋል። ናኮር መልካ ተጨማሪ አለው።
በነቀምቴ ኩምሳ ሞሮዳ ቤተ መንግስት ውስጥ በማዘዣ ማከሉ ተይዘው ከታሰሩ 3 ወራት ከ2 ሳምንታት እንዳለፋቸው ይናገራሉ። አንድ እዛው እስር ቤት ውስጥ ሳሉ አገኘውት ባሉት ሞባይል ስልክ ያናገርኳቸው ሰው እስካሁን ፍርድ ቤት እንዳልቀረቡና ቀርቦ የጠይቃቸውም የመንግስት አካል እንደሌለ ገልጿል። ይህ ደግሞ በመደበኛው የፍርድ ሂደት በ48 ሰዓት ወይም መደበኛ ባልሆነ ሁኔታ በ2 ሳምንት ውስጥ ዳኛ ፊት የመቅረብ መብታቸውን እንደተጋፋባቸው አመልክተዋል። ከሁሉም በላይ ችግር ሆነብኝ የሚሉትን እንዲያብራርቷል። ደሞዝ ከተቋረጠብን 3 ወር ሆኖናል። ባለቤቶቻችን ለልጆቻችን የሚያበሉት አጥተዋል። ለትምህርት ቤት ደብተር አልተገዛላቸውም። ክፍያም ባለመፈጸሙ ያልተመዘገቡ ተማሪዎችም አሉ። በገንዘብ እጥረት ምክንያት ምግብ ስለማይመጣልን አንድ እንጀራ ሲመጣ እንኳን ለ10 እንቋደሳለን። ከዚህ ደግሞ የሚቀርብልን ምግብ የለም። መንግስት ይልቀቀን ወይም ደግሞ የተሻለ አገልግሎት ወዳለበት እስር ቤት ይውሰደን። እዚ እንዲሁ የተንገላታን ነው ብሏል። ባለቤታቸው ከታሰሩ 3 ወራት እንዳለፋቸው የሚናገሩና ለደህንነቴም ስለምሰጋ ስሜን አልጠቅስም ያሉ ግለሰብ በበኩላቸው የባለቤታቸው ደመወዝ ከቆመ ወራት በማለፋቸው ምግብ ለመውሰድና ልጆቻቸውንም ለማኖር ችግር እንደገጠማቸው ተናግረዋል። መንግስት እንዲያደርግላቸው የሚፈልጉትንም ገልጸዋል። ባለቤቴ ወይም ማንኛውም ሰው መንግስት በተረጠረው አባቱ ወይም ደግሞ ኦነግ ሸኔ ከሚባሉ ኃይሎች ጋር ግንኙነት ካላቸው በአንድ ወይም ሁለት ሰው ምክንያት ብዙ ሰዎች ከሚንገላቱ ተጨባጭ ማስረጃ የተገኘበት በህግ ተጠይቆ ንጹህ የሆነው ቢለቀቅ የተሻለ ይመስለኛል። ከኩምሳ ሞሮዳ ቤተ መንግስት ትናንት ከሰዓት በኋላ በዋስ መለቀቃቸውን የነገሩኝ አንድ ስማቸው መናገር የማይፈልጉ ሌላ ግለሰብ ለምን እንደታሰርኩም ሆነ እንደተፈታው አላውቅም ብለዋል። ታስረው የሚገኙትንም ሆነ የተፈቱ ሰዎችን ቁጥር በተመለከተ መረጃ ለማግኘት ያደረግኩት ጥረት አልተሳካም። በታሰሩ ሰዎች ጉዳይ ላይ ማብራሪያ እንዲሰጡኝ የእጅ ስልካቸው ላይ በተደጋጋሚ ደውዬ የጠየኳቸው የከተማው ከንቲባ አቶ በድአሳ ጅንፌሳ በመሰል ጉዳዮች ላይ መናገር የሚችለው የማዘዣ ማዕከሉ እንደሆነ ገልጸው እሳቸው ምንም አይነት አስተያየት እንደማይሰጡኝ ነግረውኛል። የከተማው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ተሾመ ገነቲ መልስ እንደሚሰጡኝ ቃል ገብተው ከቀጠሩኝ በኋላ በተደጋጋሚ ብደውልላቸውም ስልካቸውን አላነሱልኝም። የምዕራብ ኦሮሚያ ማዘዣ ማዕከል ኃላፊ ለማግኘት ያደረግኩት ጥረት አልተሳካም። ወደ ሌሎችም የመንግስት ስራ ኃላፊዎች ደውዬ ባላገኛቸውም በነቀምቴ ውስጥ ስለታሰሩ ሰዎች የኦሮሚያ ክልል ፖሊስ ኮሚሽነር ከፍያለው ተፈራ ለባልደረባዬ ሙክታር ጀማል ተከታዩን ብለውታል።
ታማ ጎድናሌን ሊጣፊ ኪበባ ኦሮሚያ ከይሰት ኦላንቱማ ሴራ ጉቱማ ጉቱት ከበጂ ሱራ ወልቀበቴ
በምዕራብና ደቡብ ምስራቅ ኦሮሚያ የህግ በላይነት ማስከበር ላይ በተሰራው ስራ ትልቅ ውጤት ተገኝቷል። አልፎ አልፎ ግን የጸጥታ ችግሮች አሉ። ከዚህም ጋር ተያይዞ ተሳትፎ ያላቸውና በተለይ ጫካ ውስጥ ታጥቆ ከሚንቀሳቀሰው ቡድን ጋር ተያያዥነት አላቸው ተብሎ የተጠረጠሩ ሰዎች ተለይተው ይያዛሉ። እነዚህ ግለሰቦች ጉዳያቸው እስኪጣራ የሚያዙ ይሆናል። የታሰሩት ሰዎች ቁጥራቸው ይህን ያህል ነው ብለው ከመግለጽ የተቆጠቡት ኮሚሽነሩ በሌሎችም የኦሮሚያ አካባቢዎች በተመሳሳይ ምክንያት ቁጥጥር ስር ውለው ጉዳያቸው እየተጣራ የሚገኙ ተጠርጣሪዎች እንዳሉ አመልክተዋል። ፍርድ ቤት ለምን አልቀረቡም ተብለው ተጠየቁትም ሲመልሱ ስልጠናና ታድሶ ወስደው ወደ ህብረተሰቡ የሚመለሱ በመሆናቸው ነው ብለዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን እናመሰግናለን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች ከአሜሪካ ድምጽ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈውን የአርብ ምሽት ፕሮግራማችንን ነው እያደመጣችሁ ያላችሁት። እንደገና ላስታውስና 94.3 FM አሃዱ ሬዲዮ ላይም ባላችሁበት ቦታ ታገኙናላችሁ። አዳምጡ፣ አብራችሁ እንድታመሹ እንጋብዛለን። አሁን ቀዳሚው የሚቀጥለው ዘገባ ወደ ባህር ዳር ይወስደናል። የምሁራን አሻራ ያላረፈበት የምርምር አበርክቶ የማይታይበት የሀገር ግንባታ የተሟላ አይሆንም ሲሉ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ተናገሩ። የአማራ ክልል የምሁራን መማክርት ጉባኤ ፕሬዚደንት ዶክተር ገበያው ጥሩነህ በበኩላቸው በፖለቲካ ድርጅቶችና በፖለቲካ አንቂዎች የሚታየው መገፋፋት በህዝብ ውስጥ ያልተገባ የልዩነት ስጋት እየፈጠረ ነው ብለዋል። የአማራ ክልል የምሁራን መማክርት ጉባኤ ዛሬ በባህር ዳር ከተማ ተጀምሯል። አስቴር ምስጋናው ያጠናቀረችው ዘገባ ቀጥሎ ይቀርባል።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ሁለተኛውን የአማራ ክልል የምሁራን መማክርት ጉባኤ ዛሬ በንግግር ሲከፍቱ ከዚህ ቀደም ከምሁራን ጋር ተቀራርበው መስራት ባለመቻላቸው ብዙ ዋጋ እንዳስከፈላቸው ተናግረው አሁንም ቢሆን የምሁራንን እርዳታ የሚሹ የተከማቹ የቤት ስራዎች ስላሉ በጥበብ ችግሮችን እንድናልፍ እድሉን በጋራ እንጠቀም ሲሉ ተደምጠዋል።
ተቀራርበን መስራት ባለመቻላችን የተከማቹ የቤት ስራዎችን የማቃለልና በቀጣይ ጉዞ ሊገጥመን የሚችሉ ክልል አቀፍና ሀገር አቀፍ ፈተናዎችን በጥበብ የማለፍ እድሎችን በጋራ መጠቀም የሚችልበት ከፍተኛ ወቅት ላይ እንገኛለን። በሀሳቡ ግዝፈትና በችሎታው ልቀት ወደሚለካበትና ወደሚከበርበት አሰራር የሚያሸጋግረንን የአስተሳሰብ ድልድይ በመስራት የጥበብ መንበሩንም ልታጠናክሩት ይገባል።
ለህዝባችሁ የምታበረክቱትን አስተዋጽኦ እንደ ውለታ ሳትቆጥሩ የሙያ ኃላፊነታችሁን የምትወጡበት ጥሩ አጋጣሚ መሆኑን ልትገነዘቡ ይገባል ያሉት
የሙሁራን አካራ ያላረፈበትና የምርምር አበርክቶ የማይታይበት የሀገር ግንባታም ሆነ ሁለንተናዊ የብልጽግና ጉዞ በማንኛውም መለኪያ የተሟላ እንደማይሆን እንገነዘባለን።
የአማራ ክልል የምሁራን መማክርት ጉባኤ የተመሰረተው ባለፈው ዓመት ነበር። መማክርቱ በአንድ ዓመት ጉዞ በፖሊሲና ስትራቴጂክ የሳል በመልካም አስተዳደርና ፍትህ ግንባታ በሀብት ፈጠራና ትግበራ በጥቅሉ በሰባት ዘርፎች ተዋቅሮ የሙያ ድጋፍና አገልግሎት መስጠቱን ነው የአማራ ክልል የምሁራን መማክርት ጉባኤ ፕሬዝዳንት ዶክተር ገበያው ጥሩነህ የተናገሩት። ግን አሉ ዶክተር ገበያው የአማራ ህዝብ የደረሰበትን ኢኮኖሚያዊና ፖለቲካዊ ችግሮችን ለመፍታት ምሁራኑ የሚጠበቅባቸው ሚና እንዳይወጡ እንቅፋት የሆነው ለሉ የሰከነ ፖለቲካና የሰለጠነ የፖለቲካ ምህዳር አለመኖሩ ነው። አሁን ያለው ሁኔታ ደግሞ በፖለቲካ ድርጅቶችና በፖለቲካ አንቂዎች መካከል ከመተባበር ይልቅ መገፋፋት እየታየ በመሆኑ በህዝቡ ዘንድ ስጋት ፈጥሯል ብለዋል።
ምሁራን የሚተበቅባቸውን ሚና መወጣት የሚችሉት ግን የሰከነና የሰለጠነ የፖለቲካ ምህዳር ሲኖር ብቻ ነው። የፖለቲካ አውዳችንን ስንመለከት ደግሞ ምቹ ለመባል ብዙ ይቀርባል። የክልሉን ህዝቦችና ተወላጆች መብትና እኩል ተጠቃሚነት ለማስከበር በፖለቲካ ፓርቲ ተደራጅተው የሚንቀሳቀሱ የተለያዩ የፖለቲካ ድርጅቶች የጋራ አቋም ይዘው ከመታገል ይልቅ በመንገዳቸውና በስልቶቻቸው ልዩነት ምክንያት አላማቸውን የሳተ እስኪመስል ድረስ መገፋፋትን እናስተውላለን። ይህ መገፋፋት በፖለቲካ አንቂዎቻችን በኩልም ይስተዋላል። በፖለቲካ ድርጅቶችና አንቂዎች የሚታየው መገፋፋት ወደ ደጋፊዎቻቸውና ተከታዮቻቸው በመዛመት ህዝቡ ውስጥ ያልተገባ የልዩነት ስጋት እንዲፈጠር እያደረገ ይገኛል። የምሁራን መማክርት ጉባኤው የአማራ ክልል ህዝቦችና ተወላጆች ጥያቄዎች የሚፈቱት በተባበረ ክንድ እንጂ እርስ በርስ በመገፋፋት አይደለም ብሎ በጽኑ ከማመኑም ባሻገር የሚታዩት መገፋፋቶች የህዝባችንን ታሪክና ስነ ልቦና የማይመጥኑም ብሎ በእጅጉ ያምናል።
የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ በበኩላቸው መገፋፋቱን አቁመን ብንሰራ ህዝባችን ካለበት ውስብስብ ችግር እናወጣለን ሲሉ ተናግረዋል።
ለጥቂት ጊዜ ወገባችንን አስረን ብንሰራ በቀላሉ ድህነትን እናሸንፋለን። ወሬውን አቁመን መገፈታተሩን ትተን መወራወሩን አብቅተን ሁላችንም የህዝባችንን ችግር ለመፍታት ትንሽ ጎንበስ ብንል ተአምር እንሰራለን።
ዛሬ የተጀመረው የአማራ ክልል መማክርት ጉባኤ ለሶስት ቀናት ያህል የሚካሄድ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። የሚቀጥለው ዘገባ ደግሞ ወደ መቀሌ የሚወስደን ነው። የጤና ዘገባ ነው። ትግራይ ውስጥ በጤና ተቋም ውስጥ የሚወልዱ እናቶች ቁጥር እየጨመረ መሆኑን የተመለከተ ዘገባ ሙሉጌታ አጽብሃ ከመቀሌ አስተላልፏል።
በትግራይ ክልል ሐውዜን ወረዳ ደብረ ህይወት ቀበሌ ነዋሪ የሆኑት ወይዘሮ ካሳ ሐየለም በአካባቢያቸው ካሁን በፊት እርጉዝ እናቶች በቤት ይወልዱ እንደነበር ይገልጻሉ። እሳቸው ሁሉንም ልጆቻቸው በቤት ያለ ባለሙያ ድጋፍ እንደወለዷቸው ተናግሯል። ከቅርብ ዓመታት ወዲህ በአካባቢያቸው በባለሙያዎች በሚሰጥ አስተምሮ ምክንያት እናቶች በጤና ተቋማት በሰለጠኑ ባለሙያዎች እየወለዱ ናቸው ብለዋል። አንዲት እርጉዝ እናት ከኛ መካከል ካለች ገንፎ ሰርተን እየተጫወትን ስለ እርግዝናዋ እናወራለን። ደስ እንዲላት በደስታም እንድትወልድ ነው እንደዛም እናረጋው። ጤና ባለሙያዎች እንደሚነግሩንም በእርግዝና ወቅት 4 ጊዜ ምርመራ ማድረግ እንዳለባት እናስታውሳታለን። በንጽህናም በጤና ተቋም መውለድ ጥሩ ነው። ለመውለድ ስትቃረብም ወደ ጤና ተቋም በመሄድ እዛ እንድትወልድ ይደረጋል ነው ያሉት። በ2011 እርጉዝ የነበሩ 2 ልጆቻቸውን በጤና ተቋማት እንደወለዱም ተናግሯል። በአካባቢያቸው እርጉዝ እናቶች የተመጣጠነ ምግብ እንዲመገቡ በባለሙያዎች ትምህርት ይሰጣል ብለዋል ወይዘሮ ካሳም። ነፍሰ ጡር ከሌላ ጊዜ በተለየ ብዛቱን የጨመረ ምግብ መመገብ አለባት። ከተለያዩ አይነት ምግቦች አትክልት ጨምሮ እንድትመገብ ይመክሩናል። ይህ ለእናትና ህፃኑ ጥቅም አለው። ከወሊድ በኋላም እናት የህክምና ክትትል ማድረግ አለባት የሚል በባለሙያዎች የሚሰጥ ምክር ተግባራዊ ለማድረግ ጥረት ይደረጋል ነው ያሉት። ወይዘሮ ኪዳነ ብርሃ የተባሉ የቀበሌው ነዋሪ በበኩላቸው እሳቸውም ሌሎች የአካባቢ ነዋሪዎች በጤና ተቋማት ባለመውለዳቸው የጤና ችግር ያጋጥመን ነበር ብለዋል። በጤና ተቋም መውለድ ልማድ እየሆነ ከመጣ በኋላ ግን ልጃቸውም ከሁለት ዓመት በፊት በባለሙያ ታግዛ በጤና ተቋም መውለዷን ገልጸዋል። ባለሙያዎች በጤና ተቋማት እናቶች እንዲወልዱ ከማገዝ በተጨማሪ የግልና የአካባቢ ንጽህና እንድንጠብቅ ያግዙናል ብለዋል። ለቆሻሻ የሚሆን ቦታም ቆፍረን አዘጋጅተናል። ንጽህናችንም እንጠብቃለን። የግል ይሁን የአካባቢ ንጽህና ለመጠበቅ እንሰራለን። ልብሳችን፣ ጸጉራችን፣ ጥፍራችንም በንጽህና እንይዛለን። የእንስሳትና የሰዎች መኖሪያም ለይተን ነው የምንኖረው። በልማት ቡድናችን 30 ሴቶች አሉን። እርስ በራሳችን እንደጋግፋለን። ሁላችንም ባዮጋዝ ተጠቃሚዎች ነን ነው ያሉት። ባለፉት 5 ዓመታት በደብረ ህይወት ቀበሌ ሁሉም እርግብዝ እናቶች በጤና ተቋም በባለሙያ ታግዘው ወልደዋል። ከቀበሌው የተገኘ መረጃ እንደሚያሳየው ባለፉት 5 ዓመታት 445 እናቶች በባለሙያ ታግዘው ወልደዋል። ቅዱሳን ብርሃነ በቀበሌው የጤና ኤክስቴንሽን ባለሙያ ነች።
ወሊድ እስካሁን አውስጣቢያ አገዛ ወሊድ 0 ነው ማለት ነው።
ስለ ወሊድ ስናይ እስካሁን በቀበሌያችን በቤት መውለድ 0 ነው። ይህም ሴቶች ተደራጅተው ስለሰሩት ነው። ይህ በጋራ ስለተሰራ ነው በተከታታይ 5 ዓመታት ሁሉም እናቶች በጤና ተቋም እንዲወልዱ የተደረገው ነው ያለችው። በሐውዜን ወረዳ በ2011 ዓ.ም 2831 እናቶች በጤና ተቋም እንደወለዱና 109 እናቶች ደግሞ በቤታቸው ወልደዋል። በዚህም የሁለት እናቶች ህይወት ማለፉ ከወረዳው ጤና ጽፈት ቤት የተገኘ መረጃ ያመለክታል። በቤት ውስጥ መውለድ ባለሙያዎች እንደሚገልጹት በእናቶች ላይ የደም መፍሰስ፣ ኢንፌክሽን፣ ፌስቱላ እንዲሁም የመውለድ ሂደቱ እንዲዘገይ ያደርጋል። በህፃናት ላይ ደግሞ ትንፋሽ መታፈን፣ ኢንፌክሽንና በእትብት ደግሞ ደም መፍሰስ ያስከትላል። በትግራይ ክልል በየአመቱ በጤና ተቋማት የሚወልድ እናቶች ቁጥር እየጨመረ መሆኑን ነው በክልሉ ጤና ቢሮም የእናቶችና ህጻናት ጤና አስተባባሪ አቶ ገብረ ሐዋርያ ገብረ ክርስቶስ ይናገራሉ።
ህብረተሰቡ በጤና ትካር በጤና ሆስፒታልም ያሉ የመውለድ እውቀቱም ጨምረዋልና በተለያዩ ወረዳዎች ቤት የሚወልዱ አይታወቅም ነበር። አሁን ግን እየተዋቁ ነው እና ቶሎ ነው የሚገኙ። ህብረተሰቡ ስለሚያውቀው የሞተች እናት ካለች ወዲያው ነው ሪፖርት የሚያደርገው እና ለውጡ ያው የግንዛቤ ህብረተሰቡን በጤና ተቋማት የመውላድ ነው እየጨመረ ያለው ማለት ነው። ሌላው ደግሞ የትራንስፖርት ችግር ያለባቸው የተለያዩ ጤና ጣቢያዎች የእናቶች ማቆያ ህንጻ ተሰርቶ በዛ ሩቅ ያላቸው እዛ መጥቶ እንዲቆዩና ከመጀመሪያቸው በፊት የሚቆዩበት ያው ተገንብቶ ሰርቪስ እየተሰጠ ነው ያለው ማለት ነው።
መኖሪያ ቤታቸው ከጤና ተቋማት ርቀው የሚገኙ እርጉዝ እናቶች በጤና ተቋም ማረፊያ በማዘጋጀት ቀድሞ መጥተው ለመውለድ የማዘጋጀት ስራ እንደሚፈጸምም ገልጿል። 73% ነፍሰ ጡር እናቶች በ2011 ዓ.ም በጤና ተቋማት መውለዳቸው እንዲሁም በወሊድ ምክንያት 159 እናቶች ህይወታቸውን ማለፉ ገልጸዋል።
የእናቶች ሞት ስናየው ደግሞ 159 እናቶች በ2011 በተለያየ ምክንያቶች ሞተዋል። በመንገድ፣ በጤና ጣቢያ፣ በሆስፒታል ጭምር። ስለዚህ እነዚህ ነው የሚመስሉ በቁጥሩ ስንመለከት ማለት ነው።
በቀጣይ የእናቶች ሞት ለመቀነስና በጤና ተቋማት የመውለድ ባህል በበለጠ ለማሳደግ እንሰራለንም ብለዋል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም።
ሙልጌታን ለዘገባው እናመሰግናለን። ኬንያ በታሪኳ የመጀመሪያውን ድፍድፍ ዘይት ለዓለም ገበያ አቅርባለች። ናይሮቢ የ12 ሚሊዮን ዶላር ዋጋ ያለው ዘይት ለውጭ ንግድ ያቀረበችው ቻይና ከሚባለው ቻይና ቴሌኮም ቻይና ቴክ ኩባንያ ጋር በገባው ውል መሰረት ነው። በሌላ በኩል ግን የቻይና ኩባንያ ጨረታውን እንዴት እንዳሸነፈና ከንግዱ አገሪቷ ምን ያህል የውጭ ምንዛሬ እንደምታገኝ በግልጽ እንዲቀመጥ የኬንያ የሲቪል ማህበራት እየጠየቁ ናቸው። ሪፖርተራችን መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ። ኤደን በቀለ ታቀርበዋለች።
ከዓመታት ፍለጋ፣ ልማትና ጥረት በኋላ ኬንያ የመጀመሪያውን የድፍድፍ ዘይት አቅርቦት ወደ ውጭ የላከችው ባለፈው ወር ነበር። ምንም እንኳን አገሪቱ ከዘይት አውጭና ላኪ ሀገሮች ጎራ መቀላቀሏ አስደሳች ቢሆንም የሀገሪቱ ሲቪል ማህበራት ግን ደስተኛ ያልሆኑበት አካባቢ አለ። መንግስታቸው ከቻይና ጋር የገባበትን ሽያጭ ድርድርና ውል በሚስጥር ይዘዋል ሲሉ ይከሳሉ። በዘይትና ጋዝ ጉዳዮች ላይ የሚሰራው የኬንያ የዘይትና ጋዝ ተሟጋች ሲቪል ማህበር መድረክ አስተባባሪ የሆኑት ቻርለስ ዋንጉሁ አገሪቷ ከተፈጥሮ ሀብቷ የሚገባትን ጥቅም ስለማግኘቷ ማረጋገጥ እንደሚፈልጉ ተናግረዋል።
The challenge that's ongoing in the sector is a lack of proper disclosure. So the ministry indicated that there was a bidding process for the oil, but we have not had access to any
በዚህ ዘርፍ ውስጥ ትልቁ ችግር የግልጽነት ጉዳይ ነው። ሚኒስተር መስሪያ ቤቱ ጨረታው ህጋዊ አካሄድ ነበረው ይያለ ነው። ነገር ግን እኛ ምንም ሰነድ አላየንም። ለምሳሌ የቻይናው ቼም ቻይና ሲወዳደር ጨረታው ውስጥ የገቡ ሌሎች ኩባንያዎች እነማን እንደሆኑ ምን እንዳቀረቡ አናውቅም። ስለዚህም መንግስት ትክክለኛውን ነገር መርጧል እንድል የሚያስችለኝ ግልጽ የሆነ የጨረታ ሂደት አልነበረም።
የኬንያ የዘይት አስተዳደር መስሪያ ቤት ኃላፊ አንድሪው ካሙኡ ግን መንግስት ዘይቱን ማን እንደገዛውና ስንት እንደሸጠው መናገሩ ብቻ በቂ ነው ይላሉ።
It's not a fair comment. We told them who bought it, how much they paid for it, and the volume. What more would you want?
ይሄ ትክክለኛ አስተያየት አይደለም። ማን እንደገዛው ምን ያህል እንደገዛውና ምን ያህል ዘይት እንደተሸጠ አሳውቀናል። ከዚህ በላይ ምን ትፈልጋላችሁ? ሰዎች ብዙ አይነት ስጋቶች አሏቸው። እኔ ግን እዛ ውስጥ መግባት አልሻም።
ዋንጉሁ በበኩላቸው ቻይና የኬንያን ዘይት የምትገዛ ብቸኛ ሀገር እንዳትሆንም ስጋት አላቸው።
The challenge is that we have a significant amount of debt that's been accrued to China.
በመሰረተ ልማት ስም ከቻይና የወሰድነው ብዙ ብድር አለብን። ስለዚህም ዘይታችን ወደ ቻይና ሲላክ መጠየቅ አለብን። ምናልባትም ሀገራችን ለአገልግሎቱ የወሰደችውን ብድር መክፈል አቅቷት የማያዋጣ ስምምነት ውስጥ ገብታም ሊሆን ይችላል።
የዘይትና ጋዝ ባለሙያዋ ሄሌን አደጊም ኬንያ የህዝብን ሀብት የመጠበቅ መልካም ታሪክ እንደሌላት ተናግራለች።
The side I would be worried about is because of the history we have in Kenya.
እኔን የሚያሳስበኝ ከታሪክ ደጋግመን እንዳየነው እኛ ኬንያውያን የተፈጥሮ ሀብታችንን የማባከን ልምድ አለን። ባለፉት 2-3 አመታት ያየነው ብዛት ያለው የሀገሪቱ ገንዘብ እየተመዘበረ ወደ 2 ኩባንያዎች ኪስ ሲገባ ነው።
ኬንያ አሁን እያመረተችው ያለችው በቀን 2000 በርሜል ዘይት ቢሆንም በመጪዎቹ 5 አመታት ውስጥ ያ መጠን ወደ 100000 በርሜል ያሻቅብ እንደሚችል ቱሎ የሚባል የዘይት ፍለጋና ልማት ኩባንያ ባለፈው ወር አስታውቋል።
ኤደንን ለዘገባዋ እናመሰግናለን። የሚከተለው ዘገባ ደግሞ ወደ ድሬዳዋ የሚወስደን ነው። በድሬዳዋ በሶስት ቀበሌዎች የሚኖሩና በጣም ዝቅተኛ በሆነ የኑሮ ደረጃ ላይ የሚገኙ ከ15000 በላይ ነዋሪዎች ከያዝነው ወር ጀምሮ የምግብ ዋስትና ተጠቃሚ መሆን ይጀምራሉ። ይህም በድሬዳዋ በሁሉም ቀበሌዎች የከተማ ምግብ ዋስትና ተጠቃሚዎችን ቁጥር ወደ 44000 ገደማ ያሳድጋል። የከተማ ምግብ ዋስትና ተጠቃሚዎች በከተማ ጽዳት፣ የተፋሰስ ልማትና መሰል ስራዎች እየተሰማሩ ክፍያ የሚሰጣቸው ሲሆኑ ምንም መስራት የማይችሉ ደግሞ ቀጥታ ወርሃዊ የገንዘብ ድጋፍ የሚያገኙበት መርሃ ግብር ነው። በሶስተኛ ዙር የመርሃ ግብሩ ተሳታፊዎች የሆነውን የተከታተለው አዲስ ቸኮል ተጨማሪ ይዟል።
በአገር አቀፍ ደረጃ ከ2009 ዓ.ም ተመረጀ ጀምሮ በተመረጡ ከተሞች ላይ የተገበረ የሚገኘው የከተማ ነዋሪዎች የምግብ ዋስትና ፕሮግራም በድሬዳዋ ሶስተኛ ዙር ተጠቃሚዎች ለየታ ትላንትና ተከናውኗል። ምክትል ከንቲባ አቶ አህመድ መሐመድ በተገኙበት በተካሄደው በዚህ ፕሮግራም ከሶስት ቀበሌዎች የተመረጡ 15610 የከተማ ነዋሪዎች የመርሃ ግብሩ ተጠቃሚ እንደሚሆኑ ይፋ ተደርጓል። በድሬዳዋ አስተዳደር የሥራ ዕድል ፈጠራና የምግብ ዋስትና ኤጀንሲ ዳይሬክተር የሆኑት አቶ ማርቆስ ባዩ ስለ ከተማ የምግብ ዋስትናው ምንነት በማስረዳት ይጀምራሉ።
የከተማ ሴፍቲኔት ፕሮግራም ካሁን በፊት በአገር አቀፍ ደረጃ አለውን የብረሰ ክፍል በገጠር የኑሮ ውድነትን እና ፋላቀርነትን ለመቅረፍ በገጠር የሴፍቲኔት ፕሮግራም እንደነበረ ይታወቃል። የምግብ ዋስትና ችግር ያለባቸው የድሃ የሚባሉ የብረሰ ክፍሎች ኑሯቸውን በዘላቂነት ለመምራት የተለያዩ ችግሮች ያሉባቸው የተለያዩ ፖሊሲና ስትራቴጂዎች ተነድፈው ገጠር ላይ ሲሰራበት ነው የቆየው እና ከተማ ላይ ያለውን የምግብ ዋስትና ለማረጋገጥ የሚያስችል ፖሊሲና ስትራቴጂ ግን ባለመኖሩ ምክንያት ከተማ ላይ ያለው በተለይ ዝቅተኛ የብረሰ ክፍል የድሃ ድሃ የሚባለው ወርሰ ክፍል ከፍተኛ የሆኑ ችግሮች ማህበራዊና ኢኮኖሚያዊ ችግሮች የነበሩባቸው ነው የነበረውና ስለዚህ እሱን ለማቅረፍ የከተማ ልማት ፖሊሲና የማህበራዊ ጥበቃ ፖሊሲ መነሻ በማድረግ የከተሞች የምግብ ዋስትና ስትራቴጂ ተቀርጾ ከስትራቴጂው በመነጨ ፕሮግራሞች ተዘጋጅቶ ወደ ትግበራ እንዲገባ አቅጣጫ የተሰጠበት ሁኔታ ነው የነበረው።
በዓለም ባንክና በኢትዮጵያ መንግስት የሚደገፈው ይህ ፕሮግራም በድሬዳዋ ከ2009 ዓ.ም ጀምሮ ተግባራዊ መደረግ የጀመረ ሲሆን በዚህ ዓመትም 14,000 ነዋሪዎች መርሃ ግብሩ ተጠቃሚ ሆነው ነበር። በሁለተኛው ዙርም እንዲሁ 14,000 ተጠቃሚዎች ታቅፈዋል። ከተጠቃሚዎች መካከል አብዛኞቹ መስራት የሚችሉት ነዋሪዎች በከተማ ጽዳት፣ ተፋሰስ ስራና የመሳሰሉት ዘርፎች እየተሳተፉ ወርሃዊ ክፍያ የሚያገኙ ሲሆኑ የአካል ጉዳት ወይም የጤና እክል ያለባቸውና በእድሜ የገፉ ከሆኑ ግን ወደ ስራ ለሚገቡ ሰዎች ስለሚደረገው ድጋፍም አቶ ማርቆስ እንዲህ ይላሉ።
ስለዚህ እንደ ኤጀንሲ ወይም ደግሞ እንደ መንግስት የምናደርገው የሰሩበትን ክፍያ መክፈል መቻል አለብን፣ እንከፍላለን እሱም በወቅቱ። ከዛ ውጭ ግን ለስራ የሚያስፈልጓቸው አልባሳት ማለት ነው፣ ሙሉ ልብስ፣ ጋወን፣ ቱታ፣ ጫማ፣ የሚያስፈልጋቸውን የእጅ ጓንት እና የአፍንጫ የአቧራ መከላከያ ማለት ነው፣ እሱን እናደርጋለን። ለስራ የሚያስፈልጉ ሴፍቲ ማቴሪያሎችን ማለት ነው። ሌላ ደግሞ የእጅ መሳሪያዎች የሚሰሩበት ማለት ነው፣ እንደ ዶማ፣ አካፋ፣ መጥረጊያ፣ ጋሪ፣ የእጅ ጋሪ፣ ማዳበሪያ፣ ቆሻሻ የሚሰበሰብበት እነኚህ ኤኒ ለስራ የሚያስፈልጉ ማቴሪያሎች እንደ መንግስት ወይም ደግሞ ኤጀንሲው የሚያቀርብ ነው የሚሆነው። ከዛ ውጭ ግን ሙያዊ ድጋፍ ይደረግላቸዋል። የስራ ስምሪት ላይ በስራ አካባቢ ላይ የሚገጥሙ ችግሮችም እነሱን እየፈቱ የሚሄድ
በክፍያ በኩል መጀመሪያ ዓመት ላይ 1500 ብር፣ በሁለተኛ ዓመታቸው ላይ 1200 እንዲሁም በሶስተኛ ዓመት ላይ 900 ብር በወር እየተከፈላቸው የፕሮግራሙ ጥገኝነታቸው እየቀነሰ እንዲሄድና ከድጋፍ መርሃ ግብር ውጭ እንዲሆኑ ይደረጋል። ሆኖም ይህ ከመሆኑ በፊት ሌሎች ድጋፎች እንደሚደረግላቸውና ራሳቸው እንዲችሉ እንደሚደረጉ አቶ ማርቆስ ይናገራሉ።
እንግዲህ በዚህ ሂደት ውስጥ ፕሮግራሙን ሲጀምሩ ጀምሮ ግንዛቤ እየተፈጠረላቸው ነው የሚሄዱት። እዛ ፕሮግራም ውስጥ መቆየት እንደማይችሉ በሶስት ዓመት ግራጁዌት እንደሚያደርጉ ይታወቃል። በዛ ሂደት ውስጥ በተለይ ሶስተኛ ዓመት ላይ እየወጡ ሲሄዱ የህይወት ክህሎት ስልጠና እንዲያገኙ ማለት ነው ይደረጋል። ቢዝነስ ፕላን ያዘጋጃሉ፣ የስራ እቅድ ማለት ነው። በዋናነት በራሳቸው ያዋጣናል በሚሉት ዘርፍ እሱን መሰረት አድርጎ የስራ እቅድ ይዘጋጃል። በዛ መሰረት የህይወት ክህሎት ስልጠና፣ የኑሮ ማሻሻያ ስልጠናዎች ይሰጣል ማለት ነው። ስለዚህ አሁን ለምሳሌ ቅድም ባልኩት መጀመሪያ ለገቡት 09/07 እና 09/05 ቀበሌዎች 3400 የሚደርሱት ስልጠናው ተሰጥቷቸዋል ማለት ነው። አሁን ያልኩት ስልጠና ተሰጥቷቸዋል። ከዚህ በኋላ ወደ ዘላቂ ኑሮ ማሻሻያ የሚሄዱ ናቸው። ቀሪዎቹ ደግሞ በኢትዮ ጣሊያን ቴክኒክና ሙያ ኮሌጅ እና በድሬዳዋ ቴክኒክና ሙያ ኮሌጅ በሁለቱ ኮሌጆች እንግዲህ ያው ቁጠባው ቅድም እንዳልኩት እያደረጉ መጥተዋል። በእሱ መሰረት ስልጠናው ተሰጥቷል። መጨረሻ ላይ ሲወጡ ደግሞ ከፕሮግራሙ የታቀደ ወይም ደግሞ ቃል የተገባላቸው $500 ይሰጣል የሚል ነው። ይህን ሁለቱን አንድ ላይ ቁጠባቸውን እንደገና ይሄኛው የሚለቀቅላቸውን ብር ከዛም ደግሞ እንደ ቢዝነስ ወይም ደግሞ እንደ ስራ እቅዳቸው ተጨማሪ ብድር የሚያስፈልጋቸው ከሆነ እሱን አድርገው ወደ ዘላቂ ኑሮ እንዲወጡ ይደረጋል።
በጽዳትና ተፋሰስ ስራዎች እንዲሁም በከተማ ግብርና የተሰማሩት እነኚህ የከተማ ምግብ ዋስትና ተጠቃሚዎች ለከተማ ልማት ያበረክቱ አስተዋጽኦ ግን ከቁጥራቸው አንጻር በቂ ባይሆንም እንደ ጅምር አበረታች ነው ይላሉ አቶ ማርቆስ። በሌላ በኩል ስራ ሳይሰሩ ቀጥተኛ ድጋፍ የሚደረግላቸው የአካል ጉዳት ያለባቸው፣ የጤና እክል ያጋጠማቸው ወይም በእድሜ የገፉ ተረጂዎች ግን በወር የሚደረግላቸው ድጋፍ 215 ብር ነው። በሀገራችን የምግብ ዋስትና ወይም ሴፍቲኔት ስራ ከተጀመረ በርካታ ዓመታት ቢቆጠሩም የዚህ ፕሮግራም ተጠቃሚዎች ግን በምግብ እህል ራሳቸውን ያልቻሉ የገጠር ነዋሪዎች ብቻ ሆነው ለረጅም ጊዜ ቆይተዋል። ከ2009 ዓ.ም ጀምሮ ግን መርሃ ግብሩ በተመረጡ የአገሪቱ ከተሞችም ተግባራዊ መሆን ጀምሯል። የፕሮግራሙ የመጀመሪያ ዙር ተጠቃሚዎች የፊታችን ሚያዝያ ከድጋፍ ወጥተው በቆጠቡት ብድርና ከዓለም ባንክ በሚያገኙት የ$500 ብድር የራሳቸውን ኑሮ ይጀምራሉ። መርሃ ግብሩ ምን ያህል ስኬታማ እንደነበርም እነሱ ላይ በሚታየው ኑሮ ለውጥ የሚታይ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች፣ አሁን ፕሮግራማችን ከማብቃታችን በፊት አጫጭር ዜናዎችን እናሰማለን። በአባይ ወንዝ ላይ ተለዋጭ ድልድይ ለማስጀመር የሚያስችል የመሰረተ ድንጋይ ዛሬ በባህር ዳር ከተማ ውስጥ ተተከለ። በሥነ ሥርዓቱ ላይ ተገኝተው ድንጋዩን ያኖሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። ዚምባብዌ ውስጥ የገቡበት አልታወቀም ተብሎ በሀገሪቱ ዙሪያ የሐኪሞች ተቃውሞ አስነስተው የነበሩት ሐኪም በሕይወት መኖራቸው ታወቀ። በመንግስት ኃይሎች ተጠልፈዋል የተባሉት ዶክተር በሐራሬ ሆስፒታል እየታከሙ ናቸው ይላል የዚምባብዌ ፖሊስ እንደገለጸው። በዓለም አቀፍ ደረጃ በአየር ንብረት ለውጥ ላይ ተቃውሞ የሚካሄድበት ዕለት ተጀምረዋል። አስተባባሪዎቹ ከ1 ሚሊዮን በላይ የሚሆኑ ሰዎች እንዲሳተፉበት ይጠበቃል ይላሉ። የዓለም የአየር ንብረት ከሚባለው በላይ እንዲሞቅ ከሚገባ በላይ እንዲሞቅ ምክንያት የሆኑት ሰው ሰራሽ ችግሮችን በመቃወም የሚደረግ ከዚህ ቀደም ያልታየ ብዛት ያለው ሰልፍ እንደሚሆን ተገልጿል።
አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ ሰፋ ብሎ የሚቀርብ ወቅታዊ ዘገባ፣ የሙዚቃ ቃና፣ ተነገ ወዲያ እሁድ ደግሞ ራዲዮ መጽሔት ይጠብቋችኋል። በተጀመረው ዜማ ወደ ትግርኛ ቋንቋ ስርጭት እንሸኛችኋለን። በደህና አደሩ። Yeah.